ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች የሚያሰማውን ፕሮግራም አሁን ጀመረ።
በአጠቃላይ 28 ናቸው። ከመካከላቸው አንደኛው በሆስፒታል ውስጥ የሕክምና እርዳታ እየተደረገለት ሲሆን 27ቱ ግን ሕይወታቸው አልፏል። ከእነሱ ያገኘናቸው መረጃዎች እንዳሳዩት ኢትዮጵያውያን ናቸው ተብሎ ይታመናል። የህልፈታቸው መንስኤ ግን ገና አልተረጋገጠም። የህልፈታቸውን መንስኤ ይሄ ነው ማለት አንችልም።
የዛምቢያ ፖሊስ ምክትል ቃል አቀባይ ዳኒ ዊሜሌ ናቸው። ከሉሳካ ወጣ ብሎ ከሚገኝ የእርሻ ስፍራ አስከሬናቸው ተጥሎ የተገኙ ኢትዮጵያውያን ጉዳይ አስመልክቶ ከሰጡት አስተያየት የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ሁመራ ከሁለት ዓመታት በኋላ የመብራት አገልግሎት አገኘ ይችላል። ሌላው ዘገባችን የዚህም ዝርዝር ደርሶናል፣ ቆየት ብሎ ይቀርባል። ሰኞ ታህሳስ 3 2015 ዓ.ም ጤና አስጥልኝ። እንደምን አመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪው ኤልያስ አስማረ፣ የቴክኒክ መሐንዲሱ ጆጊል ከዕለቱ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። የዕለቱ የዜና አቅራቢ ቆንጅት ታየናት። አሁን የሰዓቱን የዓለም ዜና። መልካም ምሽት።
ጤና ይስጥልኝ። እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ቆንጅት ታየ ነኝ። የቤኒሻንጉል ጉሙዝ ክልል መንግስት ከቤኒሻንጉል ሕዝቦች ነጻነት ንቅናቄ ቤህነን ታጣቂ ቡድን ጋር የሰላም ስምምነት ላይ መድረሱን የክልሉ መንግስት አስታወቀ። ናኮር መልካ አጭር ዘገባ አስተላልፏል።
የቤኒሻንጉል ጉሙዝ ክልል ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ወይዘሮ ፀሐይ ሙርካ ከታጣቂ ቡድኑ ጋር የሰላም ስምምነት መደረጉን ገልጸዋል።
ቤኒ የሚባለው ሰራዊት ክልሉ ጋር የሰላም ስምምነት ፈጽሞ አሁን ወደ ታድሶ ማዕከል ገብቷል ማለት ነው። እዛው እኚህ ነው ማወራ ከነሱ ጋር ነኛው። አንደኛ ታጣቂ ቡድኑ ትጥቁን አውርዶ በሰላም ስምምነቱ መሰረት በክልሉ ሰላም ላይ ልማት ላይ በሀገሪቱ ሰላም ላይ ልማት ላይ ከክልሉ መንግስት ጋር በጋራ ለመስማት ነው የተስማሙት። ሌላኛው ምነት እነዚህ ታጣቂ ቡድኖች በስራ እድል ፈጠራ፣ በኢንቨስትመንት፣ በተለያዩ በሚፈልጓቸው የስራ መስኮች ላይ ተሰማርተው በልማትም በሰላም ዘርፍ ላይ እንዲሰሩ ስምምነት ላይ ተደርሶ አሁን ወደ ስልጠና ማዕከል ትጥቃቸውን ይዘው ገብተዋል ማለት ነው። 500 የሚሆኑ ናቸው።
የሰላም ስምምነቱ የነበረውን የሰላም ችግር ይፈታል ብለው ያምናሉ።
ወደ ሰላም መመለሳቸው ለቤኒሻንጉል ጉምዝ ህዝብ ብቻ ሳይሆን ለኢትዮጵያ ህዝብ ትልቅ ትርጉም አለው ማለት ቤኒሻንጉል ላይ የኢትዮጵያ ብሔር ብሔረሰቦችና ህዝቦች አሻራ ያረፈበት ትልቁ የህዳሴ ግድብ ያለበት አካባቢ ከመሆኑ ጋር ጠላቶቻችን እነዚህን ተጠቅመው ህዳሴ ግድቡን ማደናቀፍ ሲፈልጉ ነበረ። በአካባቢ ሰላም እንዳይሆን ሲሰሩ ነበር ማለት ነው። ለኢትዮጵያ ህዝብ ትልቅ ትርፍ ነው ማለት ነው እነዚህ ወደ ሰላም መምጣታቸው።
ለሰላም ሲባል ከዚህ ቀደም ያለፉ ጥፋቶች ይቅር ይባላሉ ሲሉም ኃላፊው አክለዋል። በዚህ ዙሪያ ከታጣቂ ቡድኑ የጦር መሪዎች ምላሽ ለማግኘት ያደረግነው ጥረት አልተሳካም። ከጥቂት ወራት በፊትም በክልሉ መንግስትና የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉዴ መካከል የሰላም ስምምነት መደረጉን ሁለቱ ወገኖች መግለጻቸውን መዘገባችን ይታወሳል። ቤኒሻንጉል ጉሙዝ ክልል ውስጥ ባለፉት 4 ዓመታት በተፈጸሙ ጥቃቶች ብዙ ቁጥር ያለው ሰላማዊ ሰው መገደሉንና በመቶ ሺዎች የሚቆጠሩ መፈናቀላቸውን እንዲሁም የማረጋጋቱን ጥረትና ተፈናቃዮችን የመመለስ እንቅስቃሴዎችን ስንዘግብ ቆይተናል። ለአሜሪካ ድምፅ ናኮር መልካ ካምቦ።
የ27 ኢትዮጵያውያን ፍልሰተኞች አስከሬን ዛምቢያ ውስጥ ከዋና ከተማዋ ከሉሳካ ወጣ ብሎ በሚገኝ እንጌዌሬሬ የተባለ የእርሻ ቦታ ትናንት እሁድ ተጥሎ መገኘቱን ፖሊስ አስታወቀ። የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር በበኩሉ ጉዳዩን እንደሚያጣራ አስታውቋል። አስከሬናቸው የተገኘው ኢትዮጵያውያን የሞቱት በረሃብና በድካም ምክንያት ነው ተብሎ እንደተጠረጠረ የዛምቢያ ባለስልጣናት ገልጸዋል። የዛምቢያ ፖሊስ ከአካባቢው ነዋሪዎች በደረሰው ጥቆማ መሰረት አስከሬኖቹን አግኝቶ ባደረገው የመጀመሪያ ምርመራ ባልታወቁ ሰዎች መንገድ ዳር የተጣሉት ሁሉም በ20ና በ38 ዓመት ዕድሜ ውስጥ የነበሩ ወንዶች መሆናቸውን አመልክቷል። አስከሬኖቹ በተገኙበት ወቅት አንድ ሰው ብቻ በሕይወት የተገኘ ሲሆን ሕክምና እንዲደረግለት በጥድፊያ ሉሳካ ወደሚገኝ ሆስፒታል መወሰዱ ተገልጿል። የሟቾቹ አስከሬኖችም ማንነታቸውን ለመለየትና በምን ምክንያት እንደሞቱ ለማረጋገጥ ምርመራ እንዲካሄድ ወደ አስከሬን ማሳረፊያና መመርመሪያ ስፍራ መወሰዳቸውን መሆኑን ፖሊሶች አስታውቀዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይኖረናል። በሩሲያ የጦር ሰራዊት ውስጥ ተሰልፎ በዩክሬን ጦርነት ሲዋጋ የተገደለው የ23 ዓመቱ ዛምቢያዊ ተማሪ አስከሬን ወደ ሀገሩ ተመልሷል። የሩሲያ የጦር ሰራዊትን ከመቀላቀሉ አስቀድሞ የኒውክሌር ምህንድስና ትምህርት በማጥናት ላይ የነበረው ለሚካኒ ኔሬንዳ የተባለው ዛምቢያዊ ተማሪ አስከሬን ትናንት እሁድ ነው ሉሳካ የገባው። ዛምቢያዊው በነጻ ትምህርት ዕድል ትምህርቱን እየተከታተለ የነበረ ቢሆንም እንደ አውሮፓውያን አቆጣጠር በ2020 ዓ.ም ሚያዝያ ወር ላይ ሱስ አስያዥ መድኃኒቶችን በማስተላለፍ ወንጀል የ9 ዓመት እስራት ቅጣት ተፈርዶበት እንደነበረ ዘገባው አመልክቷል። ከዚያም በኋላ በውጊያው በመካፈል የተሰጠውን ልዩ ምህረት ተቀብሎ ዩክሬን ውስጥ ውጊያ ላይ ሳለ ነው የተገደለው። የዛምቢያ የውጭ ጉዳይ ሚኒስትር ስታንሊ ካኩቦ መንግስታቸው ስለ ተማሪው አሟሟት ከሩሲያ ባለስልጣናት ማብራሪያ መጠየቁን ተናግረዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ኢራን ባለፈው መስከረም ከተቀሰቀሰው የተቃውሞ ሰልፍ በተያያዘ በእስር ላይ በሚገኝ ሁለተኛ ሰው ላይ የሞት ቅጣት መፈጸሟን አስታወቀች። ማጂያሪዛ ናርቫርድ ዛሬ ማሻድ ከተማ ውስጥ በአደባባይ ተሰቅሏል ሲል ሚዛን የሚባል የኢራን መንግስት የፍትህ ዘርፍ የዜና ወኪል ነው ያስታወቀው። ራህናቫድ ባለፈው ወር በከተማዋ ሁለት የጸጥታ ኃይል አባላትን በስለት ገሏል ተብሎ ተፈርዶበት እንደነበረ ተዘግቧል። የተቃውሞ እንቅስቃሴ መሪዎች እንዳሉት በኢራን ቢያንስ 12 ሰዎች በዝግ ችሎት የሞት ቅጣት የተፈረደባቸው ሲሆን የመጀመሪያው ከተቃውሞ ጋር በተያያዘ የሞት ቅጣት የተፈጸመበት ባለፈው ሳምንት መሆኑ ታውቋል። በሌላ ዜና ኢራን የተቃውሞ ሰልፎቹን የሚደግፍ ቪዲዮ አውጥተዋል ብላ ያሰረቻቸውን ሁለት ሴት ተዋናያንና አንድ ወንድ የቲያትር አዘጋጅ በዋስ መልቀቋ ተሰምቷል። ባለፈው ህዳር ወር የታሰሩት የቲያትር አዘጋጁ ሐሚድ ፑራዛሪ እና ተዋንያኑ ሶሂሊ ጎላስታኒ እና ፌዜህ ኢዩን ትናንት እሁድ ማታ መለቀቃቸውን የሀገር ውስጥ የዜና ማሰራጫዎች ዘግበዋል። በሌላ ዜና ደግሞ ሁለት ታዋቂ የባሃይ እምነት መሪዎች 10 ዓመት እስራት ተፈርዶባቸው ወህኒ ቤት መግባታቸው ተገልጿል። የኢራን መንግስት በሀገሪቱ እስልምና ካልሆኑ እምነቶች ውስጥ ትልቁ በሆነው የባሃይ እምነት ላይ በቀጠለው አፈና ሁለቱን መሪዎች ማሰሩን በተባበሩት መንግስታት ድርጅት የማህበረሰቡ ተወካዮች ትናንት እሁድ አስታውቀዋል። የ69 ዓመቷ ማህቫዝ ሳቤት እና የ60 ዓመቷ ፋሪባ ካማላባዲ ካሁን ቀደም በባህዮች ትግል አንቂነታቸው የተነሳ ሁለቱም ለ10 ዓመታት ታስረው የነበሩ መሆኑ ተገልጿል። በቅርቡ 1 ሰዓት በፈጀ የፍርድ ሂደት አዲስ የ10 ዓመት እስራት እንደተፈረደባቸው ነው የተገለጸው። በየመኑ ጦርነት እንደ አውሮፓውያን አቆጣጠር ከ2015 ዓመተ ምህረት ወዲህ ከ11,000 የሚበልጡ ህጻናት ተገድለዋል አሊያም ቆስለዋል ሲል የተባበሩት መንግስታት ድርጅት አስታወቀ። አሃዙ ሳውዲ መሩ ህብረት ግጭቱን በተቀላቀለበት ጊዜ በድርጅቱ የተረጋገጡ ክስተቶችን ብቻ ያካተተ በመሆኑ ቁጥሩ ከዚህም ሊበልጥ እንደሚችል ዩኒሴፍ ባወጣው መግለጫ አስረድቷል። የዩኒሴፍ ዋና ስራ አስኪያጅ ካትሪን ረስል ባወጡት መግለጫ ብዙ ሺህ ህጻናት ህይወታቸውን አጥተዋል፣ አሁንም ብዙ መቶ ሺህ ህጻናት ለመከላከል በሚቻሉ በሽታዎች ወይም በረሃብ ሳቢያ የሞት አፋፍ ላይ ናቸው ሲሉ አስታውቀዋል። የተባበሩት መንግስታት ድርጅት እንዳመለከተው ከየመን ህዝብ 3/4 የሚሆነው ሰብአዊ እርዳታና የደህንነት ጥበቃ የሚያስፈልገው ነው። የአውሮፓ ህብረት አባል ሀገሮች የውጭ ጉዳይ ሚኒስትሮች ሩሲያ ላይ ተጨማሪ ማዕቀብ ለመጣል ውይይት እያደረጉ ነው። ለዩክሬን የጦር ኃይል በሚላክ ተጨማሪ የገንዘብ ድጋፍ ላይም እየመከሩ መሆናቸው ተዘግቧል። ሩሲያ ወሳኝ የሆኑ የዩክሬን መሰረተ ልማት አውታሮችን በአየር ማጥቃቷን በቀጠለችበት በአሁኑ ወቅት ዩናይትድ ስቴትስ ዩክሬንን መርዳቷን እንደምትቀጥል ቃል ገብታለች። የአውሮፓ ህብረት ብረሰልስ ውስጥ ዩክሬን ለጦር መሳሪያ አቅርቦት መግዣ የምታውለው 2.1 ቢሊዮን ዶላር ለመስጠት እየተነጋገረ መሆኑ ተመልክቷል። አህጉራዊው ህብረት በሩሲያ ላይ በግለሰቦችና በኢንዱስትሪዎቿ ላይ 8 ዙር ማዕቀብ ከዚህ በፊት ደንግጓል። 9ኛው መጪው ዙር ማዕቀብ የመንግስት ባለስልጣናትና የመከላከያ እንዲሁም የባንክ ኢንዱስትሪዋ ላይ እንደሚያነጣጥር ነው የተጠቆመው። ለዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ ታህሳስ 3 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የስቱዲዮ ምስልና ድምፅ አቀናባሪያችን ደግሞ ጃን ድራይደር ነው። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ። የ27 ኢትዮጵያውያን አስከሬን ከሉሳካ ወጣ ብሎ ከሚገኝ እርሻ ስፍራ ተጥሎ ተገኘ። የ27 ኢትዮጵያውያን ፍልሰተኞች አስከሬን ዛምቢያ ውስጥ ከዋና ከተማዋ ሉሳካ ወጣ ብሎ ከሚገኘው ኒጌ ወሬሬ የእርሻ ቦታ ትናንት እሁድ ታህሳስ 2015 ነው ተጥሎ መገኘቱን ፖሊስ አስታወቀው። አስከሬናቸው የተገኘው ለኢትዮጵያውያኑ ህልፈት በረሃብና ድካም ምክንያት ይሆናል በሚል መጠርጠሩን የዛምቢያ ባለስልጣናት ቀደም ሲል ለሮይተርስ ገልጠው ነበር። አስከሬኖቹ በተገኙበት ወቅት አንድ ሰው ብቻ በህይወት መትረፉን፣ ለሕክምናም በጥድፊያ ሉሳካ ውስጥ ወደሚገኝ ሆስፒታል መላኩን ተናግረዋል። የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር በበኩሉ ጉዳዩን እንደሚያጣራ ነው ያመለከተው። ደቡብ አፍሪካ የሚገኘው ዘጋቢያችን መላኩ አየለ ዝርዝሩን ይዟል።
ከዋና ከተማዋ ሉሳካ ወጣ ብሎ በሚገኝ ኒጌዌሬሬ የእርሻ ቦታ ትናንት እሁድ ታህሳስ 2 2015 ዓ.ም አስከሬናቸው ተጥሎ የተገኘው 27 ሰዎች ኢትዮጵያውያን ስለመሆናቸው ከአስከሬናቸው ጋር የተገኘው ሰነድ እንደሚያሳይ የዛምቢያ ፖሊስ ምክትል ቃል አቀባይ ዳኒ ሚዌሌ ለአሜሪካ ድምፅ ተናግረዋል።
በአጠቃላይ 28 ናቸው። ከመካከላቸው አንደኛው በሆስፒታል ውስጥ የሕክምና እርዳታ እየተደረገለት ሲሆን 27ቱ ግን ሕይወታቸው አልፏል። ከእነሱ ያገኘናቸው መረጃዎች እንዳሳዩት ኢትዮጵያውያን ናቸው ተብሎ ይታመናል። የህልፈታቸው መንስኤ ግን ገና አልተረጋገጠም። የህልፈታቸውን መንስኤ ይሄ ነው ማለት አንችልም።
አስከሬናቸው የተገኘው ኢትዮጵያውያኖቹ የሞቱት በረሃብና በድካም ምክንያት ነው ተብሎ እንደተጠረጠረ የዛምቢያ ባለሥልጣናት ለሮይተርስ ገልጸዋል። ፖሊስ ከአካባቢው ነዋሪዎች በደረሰው ጥቆማ መሠረት አስከሬኖቹን አግኝቶ ባደረገው የመጀመሪያ ምርመራ ባልታወቁ ሰዎች መንገድ ዳር የተጣሉት ሁሉም በ20ና በ38 ዓመት ዕድሜ ውስጥ የነበሩ ወንዶች መሆናቸውን አመልክተዋል። አስከሬኖቹ በተገኙበት ወቅት አንድ ሰው ብቻ ራሱን ስቶ በሕይወት የተገኘ ሲሆን ሕክምና እንዲደረግለት በጥድፊያ ወደሚገኝ የመንግሥት ዩኒቨርሲቲ ሆስፒታል መወሰዱ ተገልጿል። በአሁኑ ሰዓት ሆስፒታል ውስጥ ነቅቶ መናገር መጀመሩን የፖሊስ ቃል አቀባዩ ገልጸው፣ ነገር ግን ስለ ሁኔታው ለመናገር ትንሽ ማረፍ እንደሚያስፈልገው ከሆስፒታል እንደተነገራቸው ቃል አቀባዩ ገልጸዋል። የሟቾቹ አስከሬንም ማንነታቸውን ለመለየትና በምን ምክንያት እንደሞቱ ለማረጋገጥ ምርመራ እንደሚካሄድ ወደ አስከሬን ማሳረፊያና ምርመራ ስፍራ መወሰዳቸውን ፖሊሶች አስታውቀዋል። በአንድ ቦታ አስከሬናቸው ተደፍቶ የተገኙት 27 ዜጎች አስከሬን በምስል እንደሚታየው ለመመልከት ዘግናኝ ሲሆን፣ ይህ የሆነበት ምክንያት ይታወቅ እንደሆነ የተጠየቁት ቃል አቀባዩ ዳኒ ሚዌሌ
የአስክሬን ምርመራ ውጤቱ ከመምጣቱ በፊት ከምናየው በመነሳት አየር አጥተው ታፍነው የሞቱ ይመስለናል። ይሁን እንጂ ያንን ለማረጋገጥ የአስክሬን ምርመራ ውጤቱን መጠበቅ አለብን። አስክሬኖቹ የመበስበስና የመፈራረስ ሁኔታ ጀምረዋል ወይ ለሚለው እንደዚህ አልሆነም። ሆኖም ቆዳቸው መላላጥ ይታይበታል። እንደሚመስለኝ ከሙቀት የተነሳ ነው። የአስክሬን ምርመራ ውጤቱን ገና እየተጠባበቀ እንደመሆኑ ለአሁኑ ከዚህ በላይ ማለት የምችለው ነገር የለም።
ኢትዮጵያውያን ፍልሰተኞች ደቡብ አፍሪካን ወደ መሳሰሉ ሀገሮች አዘውትረው በዛምቢያ በኩል እንደሚያልፉ የቀደሙ ሪፖርቶች ይጠቁማሉ። ፍልሰተኞች የተሻለ ኑሮና ስራ ፍለጋ ወደ ደቡብ አፍሪካ ለመግባት በሚያደርጉት ትግል ብዙ ኢትዮጵያን ስደተኞች ለሞትና ለአካል ጉዳተኝነት እየተዳረጉ እንደሚገኝ መረጃዎች ያመለክታሉ። ሆኖም በዛምቢያ በኩል ሲያልፉ በጉዞ ላይ ሕይወታቸው ስለሚያልፍ ፍልሰተኞች የሚሰማ ዘገባ የተለመደ አይደለም። አስከሬኖቹ በሚነሱበት ወቅት በስፍራው ነበርኩኝ ስሜ አይጠቀስ ያሉ አንድ ኢትዮጵያዊ የሉሳካ ነዋሪ በሰጡት አስተያየት የስደትን አስከፊነት ለሚመለከታቸው አካላት በተደጋጋሚ ብንናገርም መፍትሄ የሰጠው አካል የለም። የሕገ ወጥ ሰዎች አዛዋሪዎች ደቡብ ኢትዮጵያ ሀዲያና ከምባታ ዞን እንዲሁም እዚሁ ጎረቤት ሀገር ማላዊ ተቀምጠው የዜጎችን ሕይወት አደጋ ላይ የሚጥሉ ለኢትዮጵያውያን ደላላዎች መፍትሄ አለመሰጠቱን ተስፋ አስቆርጧቸዋል። በሕይወት ተርፈው ወደ ሀገር ቤት የሚመለሱ ወጣቶች የደላላዎችን ስምና አድራሻ የሚያውቁ ሲሆን ጥብቅ እርምጃ ካልተወሰደ ችግሩ እየከፋ እንደሚመጣ አስተያየት ሰጪዋ ተናግረዋል። በዛምቢያ ሉሳካ የኢትዮጵያ ኤምባሲ የሌለ ሲሆን በውክልና አገልግሎት ይሰጣል የተባለው የዚምባብዌ የኢትዮጵያ አምባሳደር ረሺድ መሐመድ አልፎ አልፎ ከኢትዮጵያ እየተመላለሱ አገልግሎት እንደሚሰጡና በቋሚነት እንደማይሰሩ ለማወቅ ተችሏል። በእጅ ስልካቸውም ላይ አምባሳደሩን ለማግኘት በቪኦኤ ሪፖርተር በኩል የተደረገው ጥረት አልተሳካም። ጉዳዩን አስመልክቶ የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም በስልክ ጠይቀናቸው በላኩት የጽሑፍ መግለጫ ዛምቢያ መዲና ሉሳካ አቅራቢያ ሕይወታቸው ባለፉ ዜጎች የተሰማቸውን አዘን ገልጸዋል። ሕገወጥ አዘዋዋሪዎች አማካኝነት ወደ ደቡብ አፍሪካ ለመግባት ሲሉ ሉሳካ አቅራቢያ ሕይወታቸውን ያጡ ዜጎች ማንነት ለማጣራት ወደ አካባቢው ባለሙያ በማሰማራት ከዛምቢያ መንግስት ጋር እንደሚሰሩ አስታውቀዋል። ቀደም ሲል በተመሳሳይ ሁኔታ ማላዊ ውስጥ የሞቱ ወገኖችን ሁኔታ ለመመርመር በውጭ ጉዳይ ሚኒስቴር የተመራ ቡድን ማላዊ ውስጥ ይገኛል ያሉት ቃል አቀባዩ ይህ አደጋ የሕገወጥ ሰዎች ዝውውር ወገኖቻችን ላይ የሚደርሰውን ጉዳት መከላከል እንዲቻል የሚመለከታቸው አካላትና ዜጎች የተቀናጀ ጥረት አስፈላጊ መሆኑን ያሳያል ብለዋል። ዛምቢያ ፖሊስ ምክትል ቃል አቀባይ በበኩላቸው የሀገሪቱ ፖሊስና ሌሎችም የደህንነት ክፍሎች ስለ ጉዳዩ ምርመራ ከፍተዋል ብለዋል።
በስፍራው የሚገኙት መርማሪዎቻችን ሁሉንም መረጃዎች በማሰባሰብ ስለ ሁኔታው ለመረዳት እየጣሩ ነው። ምን እንደተከሰተ በትክክል ለማወቅ የኢሚግሬሽን መስሪያ ቤትን ጨምሮ ከሁሉም ደህንነት መስሪያ ቤት ኃላፊዎች ጋር ተባብረን በመስራት ላይ እንገኛለን።
የምርመራ ውጤት ለመግለጽ ምን ያህል ጊዜ እንደሚፈጅ ተጠይቀው
ምርመራው በፍጥነት ይጠናቀቃል ብለን ተስፋ እናደርጋለን። ያ ይሆናል ብለን ነው ተስፋ የምናደርገው። በጣም በቅርቡ እንደሚሆን እናምናለን። የነገሩን መሰረት መርምረን ለህብረተሰቡ በአስቸኳይ መረጃ መስጠት እንችላለን ብለንም ተስፋ እናደርጋለን።
ኢትዮጵያውያን ፍልሰተኞች ደቡብ አፍሪካን ወደ መሳሰሉ ሀገሮች ለመግባት አዘውትረው በዛምቢያ በኩል እንደሚያልፉ የጠቆመው የሮይተርስ ዘገባ፣ ሆኖም በዛምቢያ በኩል ሲያልፉ በጉዞ ላይ ሕይወታቸውን ስለሚያልፍ ፍልሰተኞች የሚሰማ ዘገባ የተለመደ እንዳልሆነ ጠቅሷል። ባለፈው ጥቅምት ወር አጋማሽ ማላዊ ውስጥ የ25 ኢትዮጵያውያን አስከሬኖች በጅምላ መቃብር መገኘታቸው መዘገቡ ይታወሳል። የውጭ ጉዳይ ሚኒስቴር ቃል አቀባዩ መለስ አለም ቀደም ሲል በተመሳሳይ ሁኔታ ማላዊ ውስጥ የሞቱ ኢትዮጵያውያን ሁኔታ ለመመርመር በውጭ ጉዳይ ሚኒስቴር የተመራ ቡድን ማላዊ ውስጥ እንደሚገኝ ተናግረዋል። ቃል አቀባዩ ይህ አደጋ የሕገወጥ ሰዎች ዝውውር ወገኖች ላይ የሚደርሰውን ጉዳት መከላከል እንዲቻል የሚመለከታቸው አካላትና ዜጎች የተቀናጀ ጥረት አስፈላጊ መሆኑን ያሳያል ብለዋል። ለአሜሪካ ድምፅ ራዲዮ መላኩ አየለ ጆሃንስበርግ።
የደቡብ አፍሪካውን ዘጋቢያችን መላኩ አየለን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ዘገባ ደግሞ ወደ ኢትዮጵያ ይመልሰናል። ሁመራ ከሁለት ዓመታት በኋላ የመብራት አገልግሎት አገኘች። በሰሜኑ ጦርነት ሳቢያ ለሁለት ዓመታት የመብራት አገልግሎት ተቋርጦባት የነበረችው የሁመራ ከተማ ከትናንት ጀምሮ አገልግሎት ማግኘቷን የኤሌክትሪክ ኃይል አገልግሎት መስሪያ ቤት አስታወቀ። ባለፉት ሶስት ቀናት ሁመራንና ማይጨውን ጨምሮ ከአምስት በላይ ከተሞች የመብራት አገልግሎት መስጠት መጀመሩን የገለጠው የኢትዮጵያ ኤሌክትሪክ አገልግሎት ድርጅት አክሱም፣ አድዋ፣ አዲግራትና ውቅሮን ተጠቃሚ ለማድረግም እንደሚሰራ አመልክቷል። መስፍን አራጌ ዝርዝሩን ይዟል።
የኢትዮጵያ መንግስትና ህወሓት ደቡብ አፍሪካ ላይ የደረሱትን የሰላም ስምምነት ተከትሎ የተቋረጡ መሰረተ ልማቶችን ወደ ነበሩበት ለመመለስ ከሚደረገው ጥረት አንዱ የሆነው የመብራት አገልግሎት ትናንት ሁመራን፣ ከዚያ በፊት ሽሬን ተጠቃሚ እንዳደረገ በኢትዮጵያ ኤሌክትሪክ ኃይል የከፍተኛ ኤሌክትሪክ ማስተላለፊያ መስመሮች ጥገና ቴክኒካዊ ድጋፍ ክፍል ስራ አስኪያጅ ተስፋዬ መንግስቱ ገልጸዋል።
ከሁመራ እስከ ሽሬ ድረስ፣ ከሽሬ ደግሞ እስከ ተከዜ የሚሄደው ማይቀናታል ይባላል። የተንቤን በረሃ መግቢያ ነው፣ እሱም በረሃ አካባቢ ነው። ከዛ ድረስ ያለውን በመጠገን ከተከዜ ወደ ሽሬ፣ ከሽሬ ሁመራ የሚመጣውን የ230 ኪሎ ቮልት ትራንስሚሽን መስመር ጠግነን ለሁመራና ለሽሬ ኤሌክትሪክ የማድረስ ስራ ሰርተናል።
ለአሜሪካ ድምፅ አስተያየታቸውን የሰጡት የከተማዋ ነዋሪ የምስራች ዳኘው በከተማዋ አንዳንድ ሰፈሮች መብራት እንደመጣ በወሬ ብንሰማም እኛ ጋር የደረሰ ነገር የለም ይላሉ።
መብራት አሁን ይበራል ምናምን እየተባለ ነው። ስለ አካባቢ እየበራ ነው ይበራል ምናምን እያሉ አሁን መጠ
በስፍራው እንደሚገኙ የገለጹት አቶ ተስፋዬ የአስተያየቱን ትክክለኛነት አረጋግጠው ሁሉንም ተደራሽ ለማድረግ እየተሰራ መሆኑን አመልክተዋል።
ሽሬ ሙሉ ለሙሉ አግኝቷል። ከወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ስር የሚገኙት የተለያዩ ከተሞች ራሱ ሁመራ፣ ማይካድራ፣ ዳንሻ እስከ ሶሮቃ ድረስ ያለው በወልቃይትና ሌሎች ስማቸውን ያላወቅኳቸው አካባቢዎች በ15,000ና በ33,000 መስመር ተዘርግቶ ኤሌክትሪክ የሚያገኙ አካባቢዎችን ኤሌክትሪክ ለማገናኘት ኢትዮጵያ ኤሌክትሪክ አገልግሎት ከፍተኛ የጥገና ስራ ሲያከናውኑ ነው የቆዩት። እነሱም ከትላንትና ጀምሮ የሁመራ ሰብስቴሽን ማከፋፈያ ጣቢያ ኤሌክትሪክ እንዲያገኝ ተደርጓል። ዛሬ እኛም ቦታው ላይ ተገኝተን ያረጋገጥ ነው ሁመራ ከተማ ላይ የተወሰኑ አካባቢዎች የኤሌክትሪክ የማዳረስ ስራ እንደተጀመረ እና አሁንም ባለሙያዎቹ ትራንስፎርመሮችን በየመንደሩ እየሄዱ ዘይት ያለቀባቸው የተለያየ ችግር ያለባቸውን የጥገና ስራ እያከናወኑ ኤሌክትሪክ የማዳረስ ስራ እየሰሩ እንደሆነ ነው እኛም አሁን ቦታው ላይ ያረጋገጥ ነው።
የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ጽህፈት ቤት ኃላፊ ደጋለም ሲሳይ በበኩላቸው ከተማዋ ዳግም የኤሌክትሪክ ብርሃን በማግኘቷ የህዝቡ ደስታ የላቀ ነበር ይላሉ።
ትላንትና ሁመራ ከተማ ላይ ከተወሰኑ መስመር መብራት አይተን በጣም ተደስተናል። ህዝቡ ተደስቷል። ወጣቶች በየአስፋልቱ በቃ ፎቶ በማንሳት ዝም ብለን በቃ ደስታቸው ሲገልጽ ነው ያመሹትና ሌሎችም በቀጣይ ከተማዋ ሙሉም ይበራልናል ብለን ተስፋ እናደርጋለን። ማይካድራ ደራሲ አካባቢና ራጅራ ድረስ ይሄዳል። በባህል ወደ ጎንደር አቅጣጫ ደግሞ የዳንሻ በአፈር የሚባሉትና ከሶሮቃ ድረስ ያሉት ሌሎቹም በተመሳሳይ ወልቃይ አካባቢ ቤት ሙሉ እና ቆራሪት አካባቢ ገና ናቸው። የሁመራው የትላንትናው ብልጭታ ለሌሎችም እጅግ ተስፋ ስለሰጠን በጣም ደስተኞች ነን። በጣም ደስ ይለናል።
በዞኑ ወፍ አርግፍ አካባቢ የሚኖሩት ፍሬው አስማረ በበኩላቸው ሁመራና ሽሬ ላይ የመብራት አገልግሎቱ ቢጀመርም የሚኖሩበት አካባቢ ላይ ግን እስካሁን አገልግሎቱ አለመኖሩን ጠቁመዋል። ከሁመራ ማከፋፈያ ጣቢያ ኃይል ያገኙ የነበሩና አሁን አገልግሎቱ የተቋረጠባቸው አካባቢዎች መቼ ተጠቃሚ ይሆናሉ የሚል ጥያቄ የቀረበላቸው አቶ ተስፋዬ ሲመልሱ
ማከፋፈያ ጣቢያው ድረስ ከደረሰ ከዚህ በኋላ ያሉት ደግሞ ኢትዮጵያ ኤሌክትሪክ ኃይል የሚያስተዳድራቸው የአነስተኛ መስመሮች በመሆናቸው እነሱ የጥገና ስራቸውን እንዳከናወኑ ነው ለእኛም የገለጹልን። አሁን የሚቀራቸው ትራንስፎርመሮቹ፣ ምክንያቱም ምናልባት እነዚህ ዘይት በስርቆት ምክንያት ከትራንስፎርመር ውስጥ ሊቀዳ ስለሚችል ኤሌክትሪክ በምትለቅበት ሰዓት ትራንስፎርመር የመቃጠል አደጋ ሊኖረው ይችላል። ግዴታ እነሱን ቼክ ማየም እያደረጉ ሴክሽኖችን እያረጋገጡ ኤሌክትሪክ ለመስጠት እየሰሩ የሚገኙት እና ብዙ ጊዜ ይፈጃል የሚል ግምት የለኝም። የዘይት አቅርቦት ጥረት ካልገጠማቸው በስተቀር በቅርቡ አካባቢዎችን ሙሉ ኤሌክትሪክ እንዲያገኙ የማድረግ ስራ ይጠናቀቃል።
በኢትዮጵያ ኤሌክትሪክ አገልግሎት የኮርፖሬት ኮሚኒኬሽን ዳይሬክቶሬት ዳይሬክተር መላኩ ታዬ ባለፉት 3 ቀናት ሁመራን ጨምሮ ከአራት ከተሞች በላይ የመብራት አገልግሎት ተጠቃሚ መሆናቸውን አረጋግጠዋል።
3 ቀን በፊት ሽሬ ከተማ፣ ማይጨው፣ ሰለክላካ እና እንዳባጉና ከተሞች የሚገኙ ደንበኞቻችን የኤሌክትሪክ አገልግሎት ተጠቃሚ ሆነዋል። በሌላ መልኩ ሁመራና ሁመራ አካባቢ የሚገኙ ከተሞችን እንዲሁ ኤሌክትሪክ ተጠቃሚ ለማድረግ አስቀድመን የዝቅተኛና መካከለኛ መስመር የጥገና ስራዎችን አከናውነናል። እንግዲህ ከሁመራ ማይካድራ፣ አብደላፊ እንዲሁም ከሁመራ በአከር እና ዳንሻ መስመር ላይ ያሉ የገጠር ቀበሌዎችን ጨምሮ መስመሩ የፍተሻ ስራ ተከናውነ ሁመራ ከተማ ላይ ከትናንት 11 ሰዓት ጀምሮ ኤሌክትሪክ አገልግሎት ተጠቃሚ ሆናለች።
የጥገና ስራው ቢጠናቀቅም የመብራት አገልግሎቱ ሳይጀመር ለቀናት መቆየቱ እንዳሳሰባቸው የሁመራን ነዋሪ ጠቅሰን አርብ ዕለት መዘገባችን ይታወሳል። በኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዳይሬክተር ሞገስ መኮንን አካባቢዎቹ መብራት ያላገኙበት ምክንያት መስመሮች ላይ ኃይል ባለመድረሱ እንደነበር ጠቁሞ በሚቀጥሉት ጊዜያት አክሱም፣ አድዋ፣ አዲግራትና ውቅሮን ተጠቃሚ ለማድረግ ይሰራል ብለዋል።
ኤሌክትሪክ ያላገኘበት ዋነኛው ምክንያት ከሽሬ የሚመጣው መስመር ኤሌክትሪክ ማግኘት ስላልቻለ ነበር። ያ መስመር ከተስተካከለ በኋላ ግን ትላንት እስከ ሁመራ ማከፋፊያ ጣቢያ ድረስ ያለው የጥገና ስራም ተጠናቆ ፍተሻም ተጠናቆ ከተማው እና ከዛ ደግሞ ኃይል የሚያገኙ አካባቢዎች ኤሌክትሪክ ማግኘት ችለዋል። ጥገናው በቀጣይም ሌሎች ኤሌክትሪክ ያልተደረሰባቸው አካባቢዎች የማዳረስ እቅድ ተይዞ በዛ መንገድ እየተሰራ ነው። በዋናነት ታክሱም አድዋ አድግራት ውቅሮ ያለው መስመር ተወሰነ ጥገና ይፈልጋል። እሱን ደግሞ ቀጥሎ የጥገና ትኩረት አቅጣጫችን አድርገን የምንሰራበት ይሆናል።
የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ጽህፈት ቤት ኃላፊ አቶ ደጋለም የመብራት አገልግሎቱ መቋረጥ ህይወትን አክብዶ እንዳለፈ ይጠቅሳሉ። አቶ ተስፋዬ ደግሞ የደረሰው ውድመት በገንዘብ ተሰልቶ ወደፊት ይፋ እንደሚደረግ ገልጸው ጉዳቱ እየከፋ እንደነበር ግን አስታውቀዋል።
ከወልቃይት ሁመራ ካፑ ድረስና ከሆመራ እስከ ሽሬ ያለው መስመር ላይም ኮንዳክተሮች ላይ የተለያየ መበጣጠስ ነበረ። ከሆመራ እስከ ሽሬ በጣም ከፍተኛ ጉዳት፣ ከፍተኛ ውድመት አጋጥሞት በ104 ስፓኖች ላይ ኦልሞስት ከ1000 በላይ የተለያየ መበጣጠስ የተበጣጠሱ ቦታዎችን ጠግነን ነው እስከ ሽሬ ድረስ ያለው። ከሽሬ ደግሞ እስከ ተንቤን በረሃ መግቢያ ድረስ ደግሞ ከ37 በላይ ወደ 400 የተለያዩ ቦታዎች ላይ የተበጣጠሱ ጠግነን ነው ኤሌክትሪክ እዚህ እንዲደርስ የተደረገው።
አካባቢው ከጦርነቱ በፊትም ሆነ በኋላ የማንነት ጥያቄ የሚነሳበት ህወሓትም ሆነ የአማራ ክልል መንግስት አንዳቸው ሌላውን በሰብአዊ ጥሰት፣ በሀብት ውድመትና በሰዎች መፈናቀል የሚከሱበት ነው። ህወሓት የአማራ ልዩ ኃይልና ፋኖ በተለይ የትግራይ ተወላጆች ላይ ያነጣጠረ ጥቃት ፈጽመዋል፣ ሀብትና ንብረታቸውን አውድመዋል፣ ለመፈናቀልም ዳርገዋል ሲል ይከሳል። የአማራ ክልል በበኩሉ ህወሓት በትጥቅ ትግሉ ወቅት በስልጣን ላይ በነበረባቸው ጊዜያትና ባለፉት 2 የጦርነት ዓመታት የማይካድራውን ጨምሮ በአካባቢው ነዋሪ በሆኑ የአማራ ተወላጆች ላይ ግድያ፣ ማሰቃየትና ሌሎች ወንጀሎችን ፈጽሟል ሲል ይወነጅላል። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው አመሰግናለሁ። አድማጮች፣ አሁን ወደ ዓለም አቀፍ ርዕስ ነው የምንሻገረው። በኢትዮጵያ መንግስትና በህወሓት መካከል ከስድስት ሳምንታት በፊት የተፈረመውን የሰላም ስምምነት ተከትሎ በትግራይ አፋርና አማራ ክልሎች በግጭት ለተጎዱ የህብረተሰብ ክፍሎች የሚሰጠው የሰብአዊ ድጋፍ እንዲጠናከር መቻሉን የተባበሩት መንግስታት ድርጅት የስደተኞች መርጃ UNHCR አስታወቀ። አሶሺየትድ ፕሬስ ያጠናቀረውን የዚህን ዘገባ ዝርዝር ስመኝሽ የቆየ እንደሚከተለው ታቀርበዋለች።
በኢትዮጵያ ዩኤንኤችሲአር ተወካይ ዶክተር ማማዱ ዲያን አርብ ዕለት ለጋዜጠኞች በሰጡት መግለጫ የሰላም ስምምነቱ ከተፈረመ ወዲህ በሰሜን ኢትዮጵያ የሚደረገው እርዳታና ጥበቃ መጠን ጨምሯል ብለዋል።
የሰላም ስምምነቱ የተፈረመው ጥቅምት 23 ነበረ። ከዛን ጊዜ ወዲህ ዩኤንኤችሲአር እና አጋሮቹ በትግራይ ብቻ ሳይሆን አማራንና አፋርን ጨምሮ በጠቅላላው በሰሜን ኢትዮጵያ የሚሰጡትን እርዳታ፣ ጥበቃና ሌሎች መፍትሄዎችን መጠን መጨመር ችለዋል።
በኢትዮጵያ መንግስትና በህወሓት መካከል ጥቅምት 23 በተፈረመው የሰላም ስምምነት የትግራይ ጦርነት እንዲያበቃ ሁለቱም ወገኖች ግጭቱን በዘላቂነት ለማቆም ተስማምተዋል። እንደ አሶሲየትድ ፕሬስ ዘገባ ይህ ስምምነት የበርካታ ኢትዮጵያውያን ህይወትና መተዳደሪያ የጠፋበትን 2 ዓመት ያስቆጠረ አስከፊ ግጭት ለማቆም የመጀመሪያው ቁልፍ እርምጃ ነው። ከዚህ ሳምንት ጀምሮ ዩኤንኤችሲአር 2400 ሜትሪክ ቶን የሚመዝን መድኃኒት፣ የመጠለያ ቁሳቁስ፣ ብርድ ልብስና የቤት መገልገያ እቃዎች የያዙ 61 የጭነት መኪናዎችንና 20,000 ሊትር ነዳጅ የጫነ ታንከር ወደ ትግራይ መላክ መቻሉን አስታውቋል።
16,000 የሚጠጉ ስደተኞችን ወደ አለማዋች ማዘዋወር መቻላችን ብቻ ሳይሆን ከመንግስት የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ ጋር ስምምነት ከተፈራረምን ወዲህ ወደ 7,000 የሚጠጉትን ማዘዋወር ችለናል። ስለዚህ መውጫቱ የነበሩ በሺዎች የሚቆጠሩ ስደተኞችን መርዳትና ሕይወታቸውን እንደገና እንዲገነቡ ማድረግ ተችሏል።
የስደተኛ ተቋሙ እንደ ማይጨው፣ አዲግራትና አቢ አዲ ባሉ 2ኛ ደረጃ የመስክ ቦታዎች ላይ ስራውን መቀጠሉን ገልጿል። በግጭቱም ወቅት ቢሆን የዩኤንኤችሲአር ቡድን ከመቀሌና ከሽሬ በትግራይ ለሚኖሩና በአስቸጋሪ ሁኔታ ውስጥ ለነበሩ ኤርትራውያን ስደተኞች እርዳታ ለማድረግ ይንቀሳቀሱ እንደነበር ተገልጿል።
So we were able to provide them with some limited support.
የተወሰነ ድጋፍ ልንሰጣቸው ይችላል ነበር። የመድኃኒት አቅርቦቶችን ይዘን ለመብረር አጋጣሚዎች ባገኘንባቸው ጊዜዎች ሁሉ አድርሰናል። ግን በቂ አልነበረም። ከፍላጎቱ ጋር ተመጣጣኝ አልነበረም። እና ደግሞ አው ሰዎች በጣም ተሰቃይተዋል።
Associated Press በዘገባው በግጭቱ የተፈናቀሉ ኢትዮጵያውያንን ለመርዳት UNHCR ከሰሜን ኢትዮጵያ ባለስልጣናት ጋር በቅርበት እየሰራ መሆኑንም አስታውቋል።
UNHCR in Ethiopia is not only
working. UNHCR በስደተኞች ላይ ብቻ አይደለም እየሰራ ያለው። በግጭቱ ምክንያት በተፈናቀሉ ኢትዮጵያውያን ላይም ጭምር እንሰራለን። እስካሁን ከ2 ሚሊዮን በላይ ለሚጠጉ የሀገር ውስጥ ተፈናቃዮች በጥበቃ በመጠለያ አቅርቦት እንዲሁም ቤት መሬት መተዳደሪያና ሌሎች አገልግሎቶችንም በማቅረብ መርዳት ይችላል።
UNHCR ኮላጆቻቸው ለተለያዩ ህፃናትና ጾታዊ ጥቃት የደረሰባቸውን ጨምሮ ለተለያዩ ጥቃት ተጋላጭ ለሆኑ ሰዎች የመከራ አገልግሎትና ድጋፍ ሲሰጥም ቆይቷል። ከ50,000 በላይ የሚሆኑ የሀገር ውስጥ ተፈናቃዮችም በትግራይ አፋርና አማራ ክልሎች ወደ የመኖሪያቸው እንዲመለሱ ድጋፍ ተደርጎላቸዋል።
ምንሽል ዘገባው አመሰግናለሁ። አድማጮች በመጨረሻው የመጽሔት ርዕስ ደግሞ ወደ አዲስ አበባ እንመለሳለን። የአንጋፋው የሃይማኖት አባትና የወንጌል ሰባኪ ቄስ በሊና ሳርካ የቀብር ስነ ስርዓት ዛሬ ተፈጸመ። በሺዎች የሚቆጠሩ ምእመናን፣ የመንግስት ባለስልጣናትና ወዳጅ ዘመዶቻቸው በቀብር ስነ ስርዓቱ ላይ ተገኝተዋል። ማለዳ ላይ በእንጦጦ ወንጌላዊት መካነ ኢየሱስ ቤተ ክርስቲያን በተጀመረውና በወዳጅነት ፓርክ በቀጠለው የሽኝት ስነ ስርዓት የተለያዩ መልእክቶች መሰማታቸውን፣ በሽኝት ፕሮግራሙ ላይ መልእክት ያስተላለፉት የአዲስ አበባ ከንቲባ አዳነች አቤቤ ደግሞ ቄስ በሊና ሰርካ የፍቅርና የአንድነት ምሳሌ ናቸው ማለታቸውን ጠቅሳ የቀብር ስነ ስርዓቱን የተከታተለችው ፀሐይ ዳምጠው ተከታዩን አድርሳናለች።
አንጋፋው የሃይማኖት አባትና ወንጌል ሰባኪ ቄስ በሊና ሳርካ ከትናንት እስከ ዛሬ በዘለቀ አገልግሎት ከፍተኛ ዕውቅና የተጎናጸፉ በእምነቱ ተከታዮችም ከፍተኛ አክብሮት እንደተቸራቸው የዘለቁ ኢትዮጵያዊ ናቸው። አብዛኛውንም ጊዜ ያገለገሉትም በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ መሆኑ በቀብር ስነ ስርዓቱ ላይ ተገልጿል። ባደረባቸው ህመም ህዳር 27 2015 ከዚህ ዓለም በሞት የተለዩት ቄስ በሊና የቀብር ስነ ስርዓት ዛሬ በአዲስ አበባ ጴጥሮስ ወይ ጳውሎስ የቀብር ስፍራ ተፈጽሟል። ዛሬ ማለዳ ላይ በእንጦጦ መካነ ኢየሱስ ቤተክርስቲያን በርካታ ምእመናን በተገኙበት የጀመረው የአስከሬን ሽኝት ፕሮግራም በመቀጠልም በአዲስ አበባ ወዳጅነት ፓርክ ተከናውኗል። በአስከሬን ሽኝቱ ላይ ከተገኙት ሰዎች መካከል አንዳንዶቹን ስለ ቄስ በሊና ህይወትና አገልግሎት የሚያውቁትን እንዲያካፍሉን ጠይቀናል። ማረፋቸውን ሰምተው ከአሜሪካን ሀገር መምጣታቸውን የተናገሩት አገልጋይ ወንድሙ ሻረው የመጀመሪያው አስተያየት ሰጪ ናቸው።
ከ45 ወዲህ ነው የሚያውቃቸው። በሚያውቃቸው ጊዜ ቤተክርስቲያን አብረን እናገለግል ነበር። ማለቴ እሳቸው ቄስ ናቸው፣ እኔ ደግሞ በድቁና እሳቸው ራሳቸውን የመረጡት ቄስ። በጣም ውሩህሩ ሰው፣ እግዚአብሔርን የሚያገለግሉ፣ እግዚአብሔርን የሚፈሩ፣ እግዚአብሔርን የሚመስሉ፣ አገራቸውን የሚወዱ፣ ህዝብን የሚወዱ ማህበረ ምእመናኖቻችን በቅስና በጣም አልቆ የሚያገለግሉ፣ እግዚአብሔርን የሚፈሩ የቅርብ አባቴና የቅርብ ጓደኛ ናቸው።
የአሁኑ ትውልድ ከቄስ በሊና ጽናት፣ ደግነትና መረዳዳትን መማር አለበት ያሉት ደግሞ ቄስ ቀኖ ገላን ናቸው።
ሁሉ ከቄስ በሊና የሚማረው እንግዲህ 62 ዓመት ጌታ ኢየሱስ ክርስቶስን ማገልገል ማለት ቀላል ነገር አይደለም። ብዙ በዛሬ ብዙ ሰዎች በትንሹ 10 ዓመት ሳያገለግል 5 ዓመት ሳያገለግል የሚሰናከል ብዙ ነው። ከጌታ ሳይለዩ አገልግሎታቸውን ሳያበላሹ 62 ዓመት ቆሞ የእግዚአብሔርን ቃል መናገርና የእግዚአብሔርን መንግስት መናገር ማለት ጽናትን ነው የሚያስተምሩ። ሁለተኛ ደግሞ እሳቸው በዓለም ዙሪያ ሁሉ ዞሮ የእግዚአብሔርን ቃል አገልግሎ ከደሃ ጋር ከበሽተኛ ጋር በዘር በቋንቋ ሳይለዩ ከሁሉም ጋር ፍቅር በመግለጥ ትህትናን በመግለጥ የተገፉትን በማቀፍ በመድረስ እየጸለውላቸው እየመከሯቸው ሰው ሁሉ የሚተቻቸውን ሰዎች እንኳ ሳይቀሩ እሳቸው እየቀረቡ ልጆች ሰው እንዲሆኑ እግዚአብሔር ሰው እንዲሆኑ ያገለገሉ አባት ነው እና ሰው ፍቅር ነው ከእሳቸው የሚማረው፣ ትትናን ነው ከእሳቸው የሚማረው፣ ትጋትን ነው ከእሳቸው የሚማረው፣ ጽናትን ነው ከእሳቸው የሚማረው።
የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዮናስ ይገዙ በበኩላቸው ቄስ በሊና የወንጌል አርበኛ ነበሩ ስሉ ነው የገለጹት።
ችን ህይወትና አገልግሎት ውስጥ በኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ህይወትና አገልግሎት ውስጥ ከፍተኛ ስፍራ የነበራቸው አባት ናቸው። ከልጅነት ዘመናቸው ጀምሮ በቆራጥነት በጀግንነት የጌታን ስራ በትጋት የሰሩ ነበሩ። ከኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አልፎ ደግሞ ለሌሎች የአገሪቱ አብያተ ክርስቲያናት ሁሉ ለሌሎችም አባት ለመሆን በቅተዋልና ክብር ለጌታ ነው። ስለዚህ የሁሉም አባት ነበሩ ተብሎ ብነገር የበዛ ነው ብዬ አላስብም። ትክክል ነው። ቄስ በሊና ላመኑት ነገር ማንነታቸው ራሳቸውን ሰጥተው ሁሉ ጊዜ ወደፊት እንጂ ወደኋላ የማይሉ አባት ነበሩ።
የአዲስ አበባ ከተማ ከንቲባ አዳነች አቤቤ ቄስ በሊና ትውልድን ያነጹ በነበራቸው ጊዜ በአግባቡ ሰርተው ያለፉ አባት ናቸው ሲሉ የእርሳቸውን ፈለግ መከተል አስፈላጊ ነው ብለዋል።
እሳቸው ለትውልድ ጥለውልን ያለፉትን ሕያው የሆነ የሚታይ የሚጨበጥ ስራቸውን እንዲሁም በልባችን ውስጥ የዘሩትን ትልቅ ፍቅር፣ ኢትዮጵያዊነት፣ አብሮነት፣ አንድነት፣ ለእውነት መቆም፣ ተግቶ መስራት እንዳለ ሆኖ ይህንን በመናገር ብቻ ሳይሆን የእሳቸው የትልቅ ሌጋሲ መቀጠል እንዲችል ትውልድ እንዲገነባበት እንዲታነጽበት ዛሬ ኢትዮጵያን በተለያየ ማዕዘን እየናጣት ያለው አብሮ መቆም ትልቅ አደጋ እየሆነ እየመጣብን ያለውን ከእሳቸው ሕይወት በመማር ትውልድ ሊከተላቸው ይገባልና እዚህ የተገኘን አባቶች፣ እናቶች ከእሳቸው ሕይወት በመማር በማስተማርም ጭምር ለኢትዮጵያ ሀገራችን እንደሳቸው በአንድነት በጋራ በትጋትና በእውነት በጽናት እንቁም ማለት እወዳለሁኝ። ቄስ በሊና
ሳርካ በሕይወት ዘመናቸው ብዙ ውጣ ውረዶችን ያሳለፉና በጽናት ቆመው የተሻገሩ አባት መሆናቸው በሕይወት ታሪካቸው ተገልጿል። በአገልግሎት ዘመናቸው ላበረከቱት ለላቂ አስተዋጽኦ በተለያዩ ጊዜ እውቅናና ሽልማት አግኝተዋል። በኬንያን ሀገር የሚገኘው ብሬክስሩ ኢንተርናሽናል ባይብል ዩኒቨርሲቲ ደግሞ የክብር ዶክተሬት ዲግሪ አበርክቶላቸዋል። ለ62 ዓመታት በወንጌል ስራ ማገልገላቸው የተገለጸው ቄስ በሊና ባለፈው ሳምንት ከዚህ ዓለም በሞት የተለዩት በ82 ዓመታቸው ነው። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
አመሰግናለሁ ፀሐይ። አድማጮች፣ እዚህ ግድም ስርጭታችንን መከታተል የምችሉባቸውን መንገዶች እናስታውሳችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ቪኦኤ ክብራትና ኮሮና አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የለተሰኞ ምሽት ዝግጅታችን እስከ 4 ሰዓት ይቀጥላል። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:40 መቃረቡን ያመለክታል። ለዚህ ክፍል ቀዳሚ ወደ ሆነው ሳምንታዊው ቅንብር አፍሪካ ነክ ርዕሶች ነው የምናልፈው። አፍሪካ ነክ ርዕሶች በምሽቱ ቅንብሩ ነገ ማክሰኞ ለሚከፈተው የዩናይት ስቴትስ እና የአፍሪካ መሪዎች ጉባኤ ላይ ለመሳተፍ የአገሪቱ መሪዎች ዋሽንግተን ዲሲ በመግባት ላይ መሆናቸውን የተመለከተ ቅንብር ይዟል። በዚህ ጉባኤ ላይ የዩናይት ስቴትሱ ፕሬዚዳንት ጆ ባይደን የአፍሪካ ህብረት የቡድን 20 አገራት ቋሚ አባል እንዲሆን አሜሪካ ድጋፍ እንድትሰጥ ወይም እንደምትሰጥ ያስታውቃሉ ተብሎም ይጠበቃል ይለናል። የዩናይት ስቴትስ አፍሪካ መሪዎች ጉባኤ በዛሬው ሳምንታዊው የአፍሪካ ነክ ርዕሶች እንዲህ እንመለከተዋለን።
ነገ ማክሰኞ በሚጀምረው የዩኤስ አፍሪካ መሪዎች ጉባኤ ላይ ፕሬዚዳንት ጆ ባይደን 50 ከሚሆኑ የአፍሪካ መሪዎችና የልዑካን ቡድናቸው በአፍሪካ የግል ኩባንያ ባለቤቶች እንዲሁም የዳያስፖራ ማህበረሰብ ተወካዮች ጋር ስብሰባ ይቀመጣሉ። የወቅቱ የአፍሪካ ህብረት ሊቀመንበር የሆኑት የሴኔጋሉ ፕሬዚዳንት ማኪሳልና የደቡብ አፍሪካው ፕሬዝደንት ሲሪል ራማፎሳ በጠየቁት መሰረት ፕሬዝደንት ጆ ባይደን ህብረቱ የቡድን 20 አገሮች ማህበር ቋሚ አባል እንዲሆን ያላቸውን ድጋፍ እንደሚያስታውቁ የዋይት ሀውስ አማካሪ የሆኑት ጄድ ደቨርሞንት ተናግረዋል። ከአፍሪካ ሀገራት ውስጥ ደቡብ አፍሪካ ብቻ ነች እስካሁን የቡድን 20 አገራት ማህበር አባል የሆነችው። በአፍሪካ ህብረት 55 አባል አገራት ይገኛሉ። ባለፈው ነሐሴ ዩናይትድ ስቴትስ ከሳህራ ግርጌ የሚገኙ አገሮችን በተመለከተ አዲስ ስልታዊ ሰነድ አውጥታለች። ይህም የቀጠናውን አስፈላጊነት፣ በቻይናና በሩሲያ የተጋረጠውን አደጋ እንዲሁም ተመሳሳይ አስተሳሰብ ካላቸው አገሮች ጋር ወታደራዊ ትብብር ማድረግን የተመለከተ ነው። አፍሪካን ለመርዳት ነገሮችን በአዲስ መልክ ማከናወን እንደሚያስፈልግና አፍሪካን እንደ ጂኦፖለቲካ ስትራቴጂ አጋር ሳይሆን በራስዋ እንደ ዋና ተዋናይ መቁጠር እንደሚያስፈልግ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባለፈው ወር ተናግረው እንደነበር የሮይተርስ ዘገባ አስታውሷል። ለመንገድና ባቡር መስመር ግንባታ፣ ለግድብና ኃይል ማመንጫ እንዲሁም ለሌሎችም ግንባታዎች አፍሪካ በዓመት በቢሊዮን የሚቆጠር ዶላር ያስፈልጋታል። ባለፉት 10 ዓመታት ከቻይና ዳጎስ ያለ ገንዘብ ለዚሁ ጉዳይ አግኝታለች። ዋሽንግተን የቻይናን ብድር እንደ ወጥመድ ትቆጥረዋለች፣ አህጉሪቱን በዕዳ የሚዘፍቅ ነውም ትላለች። በተቃራኒው በግል ለሚደረግ ኢንቨስትመንት ድጋፍ ማድረግ ላይ ትኩረት ታደርጋለች። ባለሥልጣናት እንደሚሉት ግን ድጋፉን ለማጠናከር ብዙ ማድረግ ይጠበቅባታል። የባይደን አስተዳደር ለአፍሪካ ትኩረት አይሰጥም የሚል ትችት ይቀርብበታል። የቻይና የፖለቲካና የኢኮኖሚ ትብብር አህጉሪቱ ላይ በጥልቀት ስር እየሰደደ ባለበት በዚህ ወቅት ትችቱ ይበልጥ በመሰማት ላይ ነው። በሌላ በኩል የቪኦኤ ዘጋቢ ማርያማ ዲያሎ በዋሽንግተን የአፍሪካ ዲፕሎማቲክ ቡድን ዲን ከሆኑት የኮንጎ ሪፐብሊክ አምባሳደር ሰርጅ ሙዬ ጋር ባደረገችው ቆይታ ከዋይት ሀውስና ከውጭ ጉዳይ ሚኒስቴር መስሪያ ቤቱ ጋር ለወራት ለቆየ ጊዜ ለጉባኤው ዝግጅት እንደሰሩ አጫውተዋታል። ከጉባኤው ምን እንደሚጠብቁ ሰርጅ ሙዬ ይናገራሉ።
መጀመሪያ የምንጠብቀው የአፍሪካ ሀገሮች በተናጥል ከዩናይት ስቴትስ ጋር ያላቸውን የሁለትዮሽ ትብብር እንዲያጠናክሩ፣ ከዛም በአህጉር ደረጃ በአፍሪካና በዩናይት ስቴትስ መካከል ትብብሩ እንዲጠናከር ነው። ይህ ጉባኤ ለአፍሪካ ህብረት አጀንዳ 2063 ስኬታማነት ዩናይት ስቴትስ አስተዋጽኦ የምታደርግበት እንዲሆንም እንፈልጋለን።
የአፍሪካ ህብረት እንደሚለው አጀንዳ 2063 የተባለው እቅድ አፍሪካን በዓለም መድረክ ዋና ተዋናይ ለማድረግ ሁሉንም የሚያቅፍ ማህበረሰባዊ እድገትን፣ አህጉራዊና ቀጠናዊ ውህደትን፣ ዲሞክራሲያዊ አስተዳደርን እንዲሁም ሰላምና መረጋጋትን ቅድሚያ ሰጥቶ የሚንቀሳቀስ እቅድ ነው። ሰርጅ ሙዬ እዚህ ላይ የሚያክሉት አለ።
እኛ አፍሪካውያን የኃይል አቅርቦት፣ መሠረተ ልማትና የገንዘብ ድጋፍ ያስፈልገናል። አፍሪካን ለማልማት መልካም ጤናም ያስፈልገናል። በመሆኑም ይህ ጉባኤ በተጠቀሱት መስኮች በአፍሪካና በዩናይት ስቴትስ መካከል ትብብር እንዲኖር አስተዋጽኦ ያደርጋል።
የቀድሞ ፕሬዚደንት ባራክ ኦባማ የመጀመሪያውን የዩኤስ አፍሪካ መሪዎች ጉባኤ እንደ አውሮፓውያን አቆጣጠር በ2014 ከ8 ዓመታት በፊት መሆኑ ነው አዘጋጅተው ነበር። ከዛ ወዲህ ብዙ ነገሮች ተከስተዋል። ጁዴ ሙር በዓለም አቀፍ ልማት ማዕከል ከፍተኛ ባለሙያ ናቸው። ጉባኤው የሚደረገው ወሳኝ በሆነ ወቅት ነው ይላሉ።
On the African side, they will be expecting the US to take a position on some of the issues that are now confronting the continent.
በአፍሪካ ሀገሮች በኩል ዩናይትድ ስቴትስ ባንዳንድ ጉዳዮች ላይ ለምሳሌ በዋጋ ግሽበት፣ በነዳጅ እጥረት፣ በዩክሬን ያለው ጦርነት በሰዎች ኑሮና ሕይወት ላይ ስለሚያስከትለው ተጽዕኖና ስለመሳሰሉት ጉዳዮች ያላትን አቋም እንድታሳውቅ ይጠብቃሉ። በተለይም ደግሞ የጉባኤ ከኮፕ 27 በኋላ እንደመደረጉ የአፍሪካ መሪዎች ለከባቢ አየር ብክለት የሚሰጠውን ምላሽ በተመለከተ ዩናይትድ ስቴትስ የመሪነት ሚና እንድትጫወትም ይጠብቃሉ።
የአፍሪካን አህጉር በተመለከተ በተባበሩት መንግስታት ድርጅት ባለፈው ዓመት የወጣው ሪፖርት እንደሚያሳየው ከሌሎች አህጉሮች አንጻር የአፍሪካ አህጉር በይበልጥና በፍጥነት ሞቃታማ በመሆን ላይ ነው። ነገር ግን አፍሪካ ለአየር ብክለት ወይም ለግሪን ሃውስ ጋዝ ብክለት ያላት አስተዋጽኦ 4% ብቻ ነው። ሰርጅ ሙዬ ስለ ኮንጎ ተፋሰስ ብሉ ፈንድ ያነሳሉ። ይህም የአካባቢው አገሮች ደኑን ከመጉዳት እንዲቆጠቡ የሚያበረታታ ነው።
For instance, in Congo Basin, in the Blue Fund,
በእኛ በኩል ምድርን ወይም ከባቢ አየርን ለመንከባከብ ለምሳሌም በኮንጎ የተፋሰስ አካባቢ ወይም በኮንጎ ተፋሰስ የሚገኘው ሰማያዊ ፕሮጀክት በገንዘብ መደገፍ አለበት በብዙ አገሮች ቃል ተገብቷል። ነገር ግን ዳጎስ ያለ የገንዘብ ድጋፍ ሲያድርጉ አይታዩም።
የኮንጎ ተፋሰስ እየተባለ የሚጠራው አካባቢ በዓለም ትልቁ ትሮፒካል ደን የሚገኝበት ስፍራ ነው። አፍሪካ በቅርብ በርካታና ተደጋጋሚ መፈንቅለ መንግስቶች አስተናግዳለች። በተለይም በምዕራብ በሚገኙት ማሊ፣ ጊኒ እና ቡርኪና ፋሶ። እነዚህ አገሮች በጉባኤው ላይ ካልተጋበዙት አገሮች አንዳንዶቹ ናቸው። ጁዴ ሙር የሚያክሉት አለ።
It's really, really difficult time. So I imagine that African governments will come looking for more assistance from the United States on this.
እጅግ አስቸጋሪ ወቅት ነው። የአፍሪካ መንግስታት የጸጥታ ሁኔታን አስመልክቶ ከዩናይትድ ስቴትስ የበለጠ እርዳታ ይጠብቃሉ። ምክንያቱም ማዕቀብ መጣል ስለምትችል በመሆኑም ሊወሰድ የሚችለውን እርምጃ ማሳየት ብቻ ሳይሆን ለመልካም ተግባር የሚሰጠውን ማበረታቻም ማሳየት አለባት። በአብዛኛው እንደምናየው ግን ተቋማቱ የማበረታቻ ድጋፍ ለመስጠት በቂ ሀብት የላቸውም።
ጉባኤው ነገ ማክሰኞ ተጀምሮ ሐሙስ ይጠናቀቃል ተብሎ ይጠበቃል። ይህ በእንዲህ እንዳለ በውጭ የሚገኙ የተለያዩ ማህበራትና ግለሰቦች ኢትዮጵያ ውስጥ ይካሄዳል ያሉትን ሁከት በመጥቀስ ፕሬዚደንት ባይደን የኢትዮጵያን ፕሬዚደንት ሳህለወርቅ ዘውዴን ለጉባኤው መጋበዛቸውን በመቃወም ደብዳቤ ጽፈዋል። ግብዣው እንዲሰረዝም ጥሪ አድርገዋል። የኦሮሞ ቅርስ የአመራርና የመብት ተሟጋች ማህበር የተሰኘው አካል ባወጣው መግለጫ በኦሮሞ ክልልና በሰሜን ኢትዮጵያ ይፈጸማል ያሉን ሁከት በመጥቀስ የአሜሪካ ባለሥልጣናት ከጠቅላይ ሚኒስትር አብይ አህመድና ከፕሬዝደንት ሳህለወርቅ ዘውዴ ጋር የመገናኘታቸውን ጉዳይ መልሰው እንዲያጤኑትና ከኦሮሞ ሕዝብ ጎን እንዲቆሙ ጥሪ አድርጓል። በተመሳሳይ 21 የሚሆኑ ድርጅቶችና 17 የሚሆኑ ግለሰቦች ለፕሬዝደንት ጆ ባይደን በጻፉት ደብዳቤ በኦሮሞና በቤኒሻንጉል ክልል በአማሮች ላይ ይካሄዳል ባሉት ጭፍጨፋ እና ሰብአዊ መብት ረገጣ ምክንያት ለፕሬዝደንት ሳህለወርቅ ዘውዴም ሆነ ለጠቅላይ ሚኒስትር አብይ አህመድ አስተዳደር በጉባኤው ላይ እንዲሳተፉ የቀረበላቸው ግብዣ እንዲሳብ ጥሪ አድርገዋል። በደብዳቤያቸው የዩናይትድ ስቴትስ መንግስት በጠቅላይ ሚኒስትር አብይ አመራር ወቅት በሰብአዊነት ላይ የተፈጸሙትን ወንጀሎች ያውቃል ያሉት ድርጅቶቹና ግለሰቦቹ ጨካኝ ብለው ከገለጹት መንግስት መሪዎች ጋር አብሮ መብላትና መጠጣት ተግባራቸውን መደገፍ ማለት ነው ሲሉ አክለዋል።
ሳምንታዊውን የአፍሪቃ ነክ ርዕሶች ነበር የተከታተልነው። አድማጮች፣ እንግዱ ወልዴን ለዝግጅቱ አመሰግናለሁ። አሁን ሳምንቱ ወይም የሳምንቱ የስፖርት ክፍለ ጊዜ ነው። የሞሮኮ ታሪካዊ የዓለም ዋንጫ ስኬት በዓለም አቀፍ ደረጃ አድናቆት እየጎረፈለት ነው። ቡድናቸው ከዓለም ዋንጫ መሰናበቱን ተከትሎ እስካሁን በጥቂቱ 7 አሰልጣኞች ከስራ መሰናበታቸው ታውቋል። የዩናይትድ ስቴትስ የሴቶች ብሔራዊ ቡድን ለአምስት ዓመታት የያዘውን የፊፋ የዓለም ደረጃዊ ሰንጠረዥ መሪነት አስቀጥሏል ይለናል ኬኔዲ አባተ በተከታዩ ቅንብሩ።
በካታሩ የዓለም ዋንጫ አዳዲስ ታሪኮችን በመጻፍ ላይ የምትገኘው ሞሮኮ ዓለም አቀፍ ውዳሴ እየተቸራት ነው። ሞሮኮ ለዓለም ዋንጫ ግማሽ ፍጻሜ ደረሰች። የመጀመሪያዋ አፍሪካዊና የአረብ ሀገር እንደመሆኗ የተለያዩ አድናቆቶች እየጎረፉላት ይገኛሉ። የአትላስ አንበሶች በሚል ቅጽል ስም የሚታወቁት ሞሮኮዎች ፖርቹጋልን 1-0 ድል አድርገው ግማሽ ፍጻሜውን መቀላቀላቸውን ተከትሎ ደጋፊዎቻቸው በደስታ ሲሰክሩ የሞሮኮ ባንዲራ በዓለም ዙሪያ በሚገኙ ከተሞችም ታይቷል። ከሞሮኮ ከተሞች ራባትና ካዛብላንካ ጀምሮ እስከ ለንደንና ፓሪስ ጎዳናዎች ብዙዎች አደባባይ በመውጣት ደስታቸውን ገልጸዋል። የዓለም የፖለቲካ መሪዎችም በዚህ ውድድር በፊፋ የዓለም ደረጃዎች የመጀመሪያ 10 ውስጥ የሚገኙትን ቤልጅየምን፣ ስፔንንና ፖርቹጋልን ያሸነፉትን የአትላስ አንበሶች አወድሰዋል። የቻድ ፕሬዝዳንት መሐመድ ኢድሪስ ዴቢ በትዊተር ገጻቸው ላይ ባሰፈሩት የአድናቆት ጽሑፍ ታሪካዊና ያልተለመደ የ2022 የዓለም ግማሽ ፍጻሜ የአትላስ አንበሶች ብቃት የመላው አፍሪካ ነው። ለታላቁ የፍጻሜ ውድድር እንዲደርሱ ለአፍሪካ ተወካዮች ሙሉ ድጋፍ አለን። አፍሪካ የዓለም ሻምፒዮን ትሆናለች። አዎ ይቻላል ኢንሻአላ ብለዋል። የዱባዩ ሼክ መሐመድ ቢን ራሺድ በዓለም ዋንጫው ከሞሮኮ ልቆ የሚሰማ ድምጽ የለም ሲሉ የኢራቅ ጠቅላይ ሚኒስትር መሐመድ ሺአ አልሱዳኒ የወንድሞቻችንን ደስታ እንጋራለን ሲሉ በትዊተር ገጻቸው አስፍረዋል። እንደ ሮይተርስ ዘገባ የፍልስጤም ጠቅላይ ሚኒስትር መሐመድ ሽታይህ ደግሞ አረቦች ሲደሰቱ ደስ ይለናል ሲሉ ድሉን አወድሰዋል። ሁለቱ ተቀናቃኝ የፍልስጤም ፓርቲዎች ፋታህና ሐማስ የእንኳን ደስ አላችሁ መልእክት ልከዋል ሲልም ሮይተርስ ዘግቧል። የሊቢያ ጠቅላይ ሚኒስትር አብዱል ሐሚድ አልዱቤባ ከሞሮኮ ባንዲራ ምስል ጋር የሞሮኮ ብሔራዊ ቡድን ለዓለም ዋንጫ ግማሽ ፍጻሜ በመድረሱ እንኳን ደስ አለን ሲሉ በትዊተር ገጻቸው አስፍረዋል። የዮርዳኖስ ንጉስ አብዱላህ ሁለተኛ ደግሞ ለሞሮኮ ንጉስ መሐመድ ስድስተኛ ስልክ በመደወል እንኳን ደስ አለዎት ብለዋል። በትዊተር ገጻቸው ላይ የአትላስ አንበሶች ለዓለም ዋንጫ የግማሽ ፍጻሜ ውድድር ያለፋችሁ የመጀመሪያው የአፍሪካና የአረብ ቡድን በመሆናችሁ እንኳን ደስ አላችሁ ያሉት ደግሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ናቸው። መልካም ምኞታቸውን የገለጹ ሌሎች ሀገራትና መሪዎችም አሉ። ከዚህ ቀደም በተለያዩ ጊዜያት 3 የአፍሪካ ሀገራት ለሩብ ፍጻሜ ደርሰዋል። ካሜሮን በ1990፣ ሴኔጋል በ2002 እና ጋና በ2010። ነገር ግን ከአሁኑ የሞሮኮ ስኬት በፊት ግማሽ ፍጻሜን ያሳካ የአፍሪካ ሀገር የለም። የአፍሪካ እግር ኳስ ኮንፌዴሬሽን በትዊተር ገጹ ላይ አህጉራዊ ታሪክ በአትላስ አንበሶች እንዴት ያለ ስኬት ነው ብሏል። በግማሽ ፍጻሜው ሞሮኮ ከፈረንሳይ ጋር የምትገናኝ ሲሆን ድል ከቀናት ለፍጻሜ በመድረስ ሌላ ታሪክ ትሰራለች። የመጨረሻ አራቱን የተቀላቀሉት ሌሎች ሀገራት አርጀንቲናና ክሮኤሺያም እርስ በርስ ይገጥማሉ። ነገ ማክሰኞና በቀጣዩ ቀን ረቡዕ የሚካሄዱትን 2 የግማሽ ፍጻሜ ጨዋታዎች ጨምሮ የካታር 2022 የዓለም ዋንጫ ሊጠናቀቅ 4 ጨዋታዎች ብቻ ይቀራሉ። ቡድናቸው ከዓለም ዋንጫ መሰናበቱን ተከትሎ የተለያዩ አሰልጣኞች ከስራ ተሰናብተዋል። የብራዚሉ አዴኖር ሊዮናርዶ ባቺ፣ የኔዘርላንድሱ ሉዊ ቫናል፣ የሜክሲኮው ጄራርዶ ማርቲኖ፣ የቤልጅየሙ ሮቤርቶ ማርቲኔዝ፣ የጋናው ኦቶ አዶ፣ የደቡብ ኮሪያው ፓውሎ ቤንቶ፣ የስፔኑ ሉዊስ ኤንሪኬ እስካሁን የተሰናበቱ አሊያም ከቡድናቸው በፈቃዳቸው የተለያዩ አሰልጣኞች ናቸው። ከነዚህ መካከል ጥቂቶቹ ከቡድናቸው የተለያዩት ግባቸውን ሳያሳኩ በመቅረታቸው ወይም የሚጠበቅባቸውንና ቃል የገቡትን መፈጸም ባለመቻላቸው ሳይሆን ከውድድሩ ፍጻሜ በኋላ እንደሚለቁ አስቀድመው በደረሱት ስምምነት መሰረት እንደሆነ ተናግረዋል። የጋናው ኦቶ አዶ ቲቴ በሚል ቅጽል ስሙ በይበልጥ የሚታወቀው የብራዚሉ ሊዮናርዶ ባቺና የቤልጅየሙ ማርቲኔስ ከውድድሩ በኋላ ለመልቀቅ ቀድመው እንደወሰኑ የተናገሩ አሰልጣኞች ናቸው። በመጨረሻም ከካታሩ የዓለም ዋንጫ መረጃዎች ስንወጣ የዩናይትድ ስቴትስን የሴቶች ብሔራዊ ቡድን እናገኛለን። የአገሪቱ የሴቶች ብሔራዊ ቡድን ላለፉት 5 ዓመታት ይዞ የቆየውን የፊፋን የዓለም ደረጃዎች ሰንጠረዥ መምራቱን ቀጥሏል። ቡድኑ ካለፉት 4 ጨዋታዎች በ3ቱ ቢሸነፍም ነገር ግን የፊፋ የዓለም ደረጃ ሰንጠረዥን የበላይነት እንደያዘ ቀጥሏል። ይሁን እንጂ በዩናይትድ ስቴትስና ሁለተኛ ደረጃ ላይ ባለችው በጀርመን መካከለ ያለው ልዩነት እየጠበበ ነው። እንደ ጎርጎሮሳውያኑ ከ2017 ጀምሮ የዩናይትድ ስቴትስ ሴቶች ብሔራዊ ቡድን በፊፋ ደረጃ ሰጣት ቀዳሚውን ደረጃ ይዞ ቆይቷል። ጀርመን ስዊድንን በመቅደም ሁለተኛ ላይ ስትሆን እንግሊዝና ፈረንሳይ ተከታዮቹን ደረጃዎች ይዘዋል። ካናዳ ከስፔን ቀድማ ስድስተኛ ደረጃ ላይ ተቀምጣለች። ብዙ የአውሮፓ ቡድኖች ደረጃቸውን ከፍ ያደረጉ በቀዳሚዎቹ ስፍራዎች እየተቀመጡ ሲሆን ከ10 ምርጥ ቡድኖች ውስጥም ስድስቱ የአውሮፓ ቡድኖች ናቸው። ፊፋ እንደገለጸው በታሳሱ የደረጃ ሰንጠረዥ ከ211 አባል ማህበራት ውስጥ 187ቱ ተካተዋል። ይህም በስካሁኑ ሂደት በሴቶች ብሔራዊ ቡድን የደረጃ ሰንጠረዥ ውስጥ ከተካተቱት ከፍተኛው ቁጥር መሆኑን አስታውቋል። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለወቅታዊ የስፖርት ዜናዎች አመሰግናለሁ። አድማጮች እንዴት እንደምታገኙንና የስልክ ቁጥሮቻችንን ጨምሮ ላስታውሳችሁ አድራሻዎቻችንን በዋትስአፕ በ202-251-3505 በስልክ ቁጥራችን ደግሞ 202-205-9942 የውስጥ መስመር 14 ታገኙናላችሁ። በትዊተርም ሃሽታግ ቪኦኤ አምሃሪክ ላይ ተከተሉን። አድማጮች አሁን ደግሞ ጋቢና የወጣቶችን ፕሮግራም እንዴት እንደምትከታተሉ እናስታውሳችሁ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ
ክብራትና ክብራን አድማጮች ስርጭታችን ወደ መጠናቀቁ ተቃርቧል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በሴቶች ላይ የሚደረገው ጥቃት እንዲቆም በሚያሳስበው በህዳር 16ቱ ዓለም አቀፍ ቀንና ታህሳስ 1 በተከበረው የሰብአዊ መብቶች ቀን መካከል ያሉት 16 ቀናት ጾታን መሰረት ያደረጉ ጥቃቶችን ለመከላከልና ለማስወገድ ውጤታማ መንገዶችን ለማፈላለግ ውለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በጽሑፍ ባወጡት መግለጫ ከሶስት ሴቶችና ልጃገረዶች መካከል አንዳቸው በህይወት ዘመናቸው የጾታ ወይም አካላዊ ጥቃት ይደርስባቸዋል። 70% የሚሆኑ ሴቶች በሰብአዊነት አውድ ውስጥ ጾታን መሰረት ያደረገ ጥቃት ይፈጸምባቸዋል ሲሉ አስታውቀዋል። ብሊንከን አክለውም ጾታን መሰረት ያደረጉ ጥቃቶች በLGBTQ+ በአካል ጉዳተኞች፣ በብሔርና በዘር በተገለሉ የማህበረሰብ አባላት፣ በአረጋውያንና በተገለሉ ሌሎች የማህበረሰቡ ክፍሎች ላይ በስፋት የሚካሄዱ ለተጎጂዎቹ ምንም ፍትህ ሳይሰጥ የሚፈጸሙ ናቸው ብለዋል። እንደተባበሩት መንግስታት መግለጫ ዛሬ በዓለም ላይ የሴቶች መብቶች በጥቃት ስር ናቸው። የሴቶች መብት ተሟጋቾችና የሴቶች ሰብአዊ መብቶች ተከላካይ እንቅስቃሴዎችን በመቃወም የሚካሄዱ ጥቃቶች እየጨመሩ ነው። ግጭቶችና ቀውሶች ባሉበት ቦታ ሴቶችና ልጃገረዶች ላይ ከሌሎች የበለጠ ጾታን መሰረት ያደረገ ጥቃት ይደርስባቸዋል። በበይነ መረብ ላይ የሚካሄደው ጾታን መሰረት ያደረገ ጥቃት እየጨመረ ነው። ነባር የጥቃት አይነቶች ላይ በመመስረት አዳዲስ የጥቃት አይነቶችም እየተፈጠሩ ነው። በቤት ውስጥ የሚፈጸሙ ጥቃቶችን አስመልክቶ የሚወጡ ህጎች እየተዳከሙ ነው። መንግስታት ጾታን መሰረት ያደረጉ ጥቃቶችን በሚቃወሙ ሰዎች ላይ የኃይል እርምጃ እየተጠቀሙ ነው። ለሴቶች መብቶች የቆሙ ድርጅቶችም ከጊዜ ወደ ጊዜ እየተገለሉ ነው። ይህም ሆኖ ግን ጾታን መሰረት ያደረገን ጥቃት መከላከል ይቻላል። ጠንካራና ራስ ገዝ የሆኑ የሴቶች ንቅናቄዎች የፖሊሲ ለውጦች እንዲወጡ አስፈላጊዎቹ አንቀሳቃሽ ናቸው። ስለዚህ በመላው ዓለም ከሴቶች መብት ንቅናቄዎች ጋር አብሮ መቆምና ለመብታቸው መታገል በጣም አስፈላጊ ነገር ነው። ጾታን መሰረት ያደረገ ጥቃት የደረሰባቸው ተጎጂዎች መታመንና መደገፍ ይገባቸዋል። አድሏዊና የተለመዱ መጥፎና አግላይ አመለካከቶችን በድረገጽም ላይ ሆነ ከዚያም ውጪ የሚያጠናክሩ አስተያየቶች፣ ለከፋና የጉልበት ዛቻዎች፣ የወሲብ ጉንተላዎች ሊወገዙ ይገባቸዋል። መርዛማ የተባዕት ጠባዮች ሊፈቀዱ አይገባም። በተመሳሳይ ወቅትም የጾታ ጥቃት ሰለባ ለሆኑት መጠለያዎችን መስጠት የመከረና ሌሎች በህይወትና በሞት መካከል ልዩነት ሊፈጥሩ የሚችሉ ድጋፎች እጅግ ወሳኞች ናቸው። ጥቃትን፣ ጉንተላን፣ ማስፈራራትና ዛቻን የመከላከያ ዘዴዎች እንዲሁም የሴቶች የሰብአዊ መብቶች ተከላካዮች መጠናከር ይኖርባቸዋል። እነዚህን ሁሉ ተግባራዊ ለማድረግ በርካታ ተጨማሪ ሴቶችና አጋር ወንዶች በውሳኔ ሰጪነት ቦታ ያስፈልጋሉ። የሴቶች መሪዎችም ለለውጥ ጥብቅና በሚቆሙበት ወቅት ከለላና ጥበቃ ሊደረግላቸው ይገባል። ጾታን መሰረት ያደረጉ ጥቃቶች ብዙ ጊዜ በአንድ የተወሰነ ማህበረሰብ ውስጥ በጣም የተለመዱ ተራ ነገሮች ተደርገው ይወሰዳሉ። ይህ ባለስልጣናት በሁሉም የተለያዩ የማህበረሰብ ክፍሎች ውስጥ ላሉት ለሴቶችና ልጃገረዶች የሰብአዊ መብቶች እውቅና እንዳይሰጡ ስለሚያደርግ ይህ ወንጀል ተፈጽሞ በተገኘ ጊዜ ሳይቀጡ ይቀራሉ። ዩናይትድ ስቴትስ በሴቶችና ልጃገረዶች ላይ በሚደርሱት ጾታ ተኮር ጥቃቶች ላይ ትኩረት ለመስጠትና ይህን ለማስቆም ከሌሎች አጋሮቻችን ጋር አብራ ለመስራት ቁርጠኛ ናት።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች ለሰኞ ምሽት ያሰናዳውን እዚህ ላይ አጠናቀቀ። ያስተናገድኳችሁ አሉላ ከበደ፣ ኤልያስ አስማረን ተክታ ሁለተኛውን አካፋይ ካቀናበረችው ጽዮን ግርማ ጋር በዚህ ተሰናበትን። መልካም ምሽት፣ ደህና ደሩ።